radio ጣቢያ ነው።
መረታዋጆ እንግዲህ ባለፈው ሐምሌ 13 2010 ነው ታ 6 ወሩ በትክክል ጥር 13 ያርቃል።
የፌደራል አቃቤ ሕግ የሕዝብ ግንኙነትና የኮሙኒኬሽንስ ጉዳዮች ዳይሬክተር አቶ ዝናቡ ጥሉ ናቸው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል።
የምህረት አዋጁን የተመለከተ ላይ ነበር አስተያየት ሰጥተው አድማጮች። የፌዴሬሽን ምክር ቤትና የሕገ መንግስት አጣሪ ጉባኤም ገለልተኛም ነጻም አይደሉም ተባሉ የሚለው ደግሞ በመጽሔት ከምናቀርባቸው ዝርዝሮች ውስጥ አንዱ ነው።
አሁን ደግሞ የዛሬ ዋና ዋና ዜናዎች እናሰማችሁ። በኮንጎ ዲሞክራሲያዊ ሪፑብሊክ በመጪው ሰኞ እንዲካሄድ ታቅዶ የነበረው ምርጫ በአንድ ሳምንት እንደሚዘገይ እንደተነገራቸው ለፕሬዝዳንትነት የሚወዳደሩ ሰዎችና ረዳቶቻቸው ገልጸዋል። ሰሜን ኮሪያ ኒውክሌር መሳሪያን እንድታስወግድ ሲካሄድ የቆየው ንግግር ባለበት በቆመበት በአሁኑ ወቅት ዋሽንግተንንና ፒዮንግያንግን ያለያየው የሰሜን ኮሪያ የሰው መብት አያያዝ መሆኑ እየተገለጸ ነው።
ሐሙስ ታህሳስ 11 2011 ዓመተ ምህረት ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
አረን ፍሳሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭቱ መሐንዲስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። በኮንጎ ዲሞክራሲያዊ ሪፑብሊክ በመጪው ሰኞ እንዲካሄድ ታቅዶ የነበረው ምርጫ በአንድ ሳምንት እንደሚዘገይ እንደተነገራቸው ለፕሬዝዳንትነት የሚወዳደሩ ሰዎችና ረዳቶቻቸው ገልጸዋል። አንድ ለፕሬዝዳንትነት የሚወዳደሩ ተቃዋሚ በመጪው እሁድ እንዲካሄድ ታቅዶ የነበረው ምርጫ ለአውሮፓ አቆጣጠር ታህሳስ 30 ቀን ይካሄዳል ሲሉ በአሜሪካ ድምጽ ሬዲዮ ለሚገኘው የፈረንሳይኛ አገልግሎት ተናግረዋል። ሮይተርስ የዜና አገልግሎት ደግሞ አንድ ከፍተኛ የፕሬዝደንት ጆዜፍ ካቢላ አማካሪ ምርጫው ታህሳስ 30 ቀን ይካሄዳል ማለታቸውን ዘግቧል። ተወዳዳሪዎቹ ትላንት በተሰበሰቡበት ወቅት የምርጫው ኮሚሽን ምርጫውን በታቀደው ዕለት ለማካሄድ አልተዘጋጀም ሲሉ የኮንጎ ከፍተኛ የምርጫ ባለስልጣን ኮርኔሊ ናንጋ ተናግረው ነበር። የምርጫው ጊዜ የሚተላለፈው ባለፈው ሳምንት በመቶዎች የሚቆጠሩ የምርጫ ማሽኖች በእሳት በመጋየታቸው ነው ሲሉ ተናግረው ነበር።
የዋይት ሀውስ ቤተ መንግስት ራሱን እስላማዊ መንግስት ነኝ ብሎ በሚጠራው በሶሪያው አሸባሪ ቡድን ላይ ድል ተቀዳጅቻለሁ ያለበት ምክንያት በዝርዝር ሳያቀርብ የዩናይትድ ስቴትስ ወታደሮችን ወደ አገራቸው ለመመለስ የደረሰበትን ውሳኔ እየተከላከለ ነው። ጄፍ ካስተር ዘግቦበታል። ሰለሞን ክፍሌ ዝርዝሩን ይዟል።
በሶሪያ ድል ተቀዳጅተናል የሚለው የትላንቱ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የትዊተር መግለጫ አንዳንድ የመከላከያና ዲፕሎማሲ ባለሥልጣናትን እንዲሁም የምክር ቤት አባላቱን ያስደነገጠ ይመስላል። ፕሬዝደንቱ ድንገት ሳይታሰብ ያወጡት ይህ መግለጫ በርካታ ጥያቄዎችን በማስነሳቱም የዋይት ሀውስና መከላከያ ሚኒስቴር ባለሥልጣናት የፕሬዝደንቱን የትዊተር መልእክት ለማብራራትና የራሳቸውንም መግለጫዎች ለማውጣት አስገድዷቸዋል። ምክትል ፕሬዝደንት ማይክ ፔንስ በውሳኔው ላይ ለመነጋገር ከመከላከያ ሚኒስትሩ ጂም ማቲስ ጋር ተገናኝተዋል። የፔንታገን ቃል አቀባይ ዳና ዋይት ስለ ሁኔታው ሲናገሩ የህብረት ኃይሉ እስላማዊ መንግሥት ነኝ በሚለው ነውጠኛ ቡድን ተዋጊዎች የተያዙ ግዛቶችን ነጻ ቢያወጣም በቡድኑ ላይ እየተካሄደ ያለው ዘመቻ ግን ሙሉ በሙሉ አልተጠናቀቀም ብለዋል። ትላንት ከመሸም ፕሬዝደንት ትራምፕ የቪዲዮ መግለጫ አውጥተዋል።
We've beaten them and we've beaten them badly. We've taken back the land and now it's time for our troops to come back home.
አሸንፈናቸዋል። በብርቱ ደቁሰናቸዋል። ይዛዋቸው ከቆዩ ግዛቶች አስወጥተን እኛ ተቆጣጥረናል። ስለዚህም አሁን ወታደሮቻችን ወደ ሀገራቸው የሚመለሱበት ጊዜ ነው።
ፕሬዝደንት ትራምፕ የደረሱበት ውሳኔ ከምክር ቤቱ የሪፐብሊካንና ዲሞክራቲክ ፓርቲ አባላት ትችት አስነስቷል። የፕሬዝደንቱ ወዳጅ ሪፐብሊካኑ ሴናተር ሊንሲ ግራም በውሳኔው ግራ መጋባታቸውን አስረድተዋል።
To those who say we have defeated ISIS in Syria, that is an inaccurate statement. They have been hurt.
የሶሪያውን አይሲስ አሸንፈናል ለሚሉ ወገኖች ያለኝ መልስ ተሳስተዋል፣ ተጎድተዋል እንጂ ጨርሶ አላበቃላቸውም የሚል ነው። አሸባሪዎቹ እንዲዳከሙ ተደርጓል። አይሲስን አስመልክቶ የምንከተለውን ፖሊሲ በመቀየራቸው ፕሬዚደንቱን በጣም አመሰግናለሁ። ሶሪያና ኢራቅ ውስጥ ተሸንፈዋል የሚለው አቀራረብ ግን አይዋጥልኝም።
በህብረቱ የዩናይትድ ስቴትስ መልእክተኛ ብሬት ማክገርክ ባለፈው ሳምንት ሲናገሩ ሶሪያ ውስጥ በአይሲስ ተይዞ የቀረውን የመጨረሻውን 100ኛ ግዛት ሙሉ በሙሉ ነጻ ለማውጣት ወራት ሊፈጅ ይችላል ማለታቸው ይታወሳል።
መላ አሜሪካውያን ወታደሮች ከሶሪያ መውጣት ይጀምራሉ የሚለው ፕሬዚደንት ዶናልድ ትራምፕ በትዊተር ያስተላለፉት ያልተጠበቀ መልእክት እንዳሳሰባቸው የዩናይትድ ስቴትስ አስተባባሪ የሆኑት የሶሪያ ኩርዶች ገልጸዋል። የአሜሪካ ወታደሮች በፍጥነት መውጣት ቱርክ በእነሱ ላይ ለመክፈት ለዛተችው ጥቃት ያጋልጠናል ብለዋል። የሶሪያ መሪ ባሻር አልአሳድ እያባበሏቸው ያሉት ከነሱ ጋር ሲተባበሩ የቆዩት አረብ ተዋጊዎችን ሊያርቅብን ይችላል የሚል ስጋትም አሰምተዋል። በኩርዶች የሚመሩት የሶሪያ ዲሞክራሲያዊ ኃይሎች ትላንት ያወጡት መግለጫ የዩናይትድ ስቴትስ ወታደሮች መውጣት እስላማዊ መንግስት ነኝ የሚለው ቡድን መልሶ እንዲያንሰራራ ያደርጋል ብለዋል። ሩሲያ በበኩሏ ትራምፕ ባለፈው ረቡዕ ያስታወቁትን ውሳኔ በአዎንታዊ መንፈስ ተቀብላለች። ሶሪያ ውስጥ ያለው ቀውስ የፖለቲካ መፍትሄ እንዲያገኝ ያመቻቻል ብላለች።
በየሀገሮቻቸው ሳሉ በቤት ውስጥ በህይወት ተጋሪዎቻቸው በሚደርስባቸው ጥቃት አሊያም በወንጀለኛ ቡድኖች የሚቃጣባቸውን ጥቃት ሸሽተው ለሚሰደዱ ፍልሰተኞች ጥገኝነት ከሚነፍገው የትራምፕ አስተዳደር ፖሊሲ አብዛኛውን አንድ የፌዴራል ፍርድ ቤት ሰረዘው። ባለፈው ሰኔ ወር አንዲት ሴት በቤት ውስጥ በደረሰባት የጉልበት በደል ሳቢያ ተሰዳ ትገኝበት ወይም ጥገኝነት በጠየቀችበት ወቅት የቀድሞ ጠቅላይ አቃቢ ሕግ ጄፍ ሴሽንስ በጉዳዩ ጣልቃ ገብተው ጥገኝነት እንዳታገኝ አድርገዋል። በቤት ውስጥና በወንጀለኛ ቡድኖች በሚፈጸምባቸው የኃይለ ጥቃት በደል ሳቢያ ጥገኝነት የሚጠይቁ ፍልሰተኞች እንዲነፈጋቸውም ትዕዛዝ አስተላልፎ ነበር። የዩናይት ስቴትስ የወረዳ ፍርድ ቤት ዳኛ ኤሜት ሰለቫን ታዲያ የዩናይት ስቴትስ የፍልሰት ሕግን ይጥሳል ወይም ይተላለፋል ሲሉ በቋሚነት ሰርዘውታል።
ሰሜን ኮሪያ ኒውክሌር መሳሪያ እንድታስወግድ ሲካሄድ የቆየው ንግግር ባለበት በቆመበት በአሁኑ ወቅት ዋሽንግተንና ፒዮንግያንግን ያለያየው የሰሜን ኮሪያ የሰብአዊ መብት አያያዝ መሆኑ እየተገለጸ ነው። ሰሜን ኮሪያ በዓለም ደረጃ አስከፊ የሰብአዊ መብት አያያዝ አላቸው ከሚባሉት ሀገሮች አንዷ ናት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለፈው ዓመት ባወጣው ዘገባ የሰሜን ኮሪያ የሰብአዊ መብት ረገጣን አይን ያወጣ ብሎት ነበር። ሰሜን ኮሪያ በበኩሏ የፖለቲካ ስርዓቷን ለመገልበጥ የተጠነሰሰ ሴራ ነው በማለት እንዲህ አይነቱን ነቀፌታ አልቀበልም ስትል ቆይታለች።
የትራምፕ አስተዳደር ሩሲያ በዩናይት ስቴትስ የምርጫ ሂደት ውስጥ ጣልቃ በመግባቷ ሳቢያ በሩሲያ ባለስልጣናት ላይ በአገሪቱ ተቋማት ላይ ጭምር ተጨማሪ ማዕቀቦችን መጣሉን ቀጥሏል። የዩናይት ስቴትስ ግምጃ ቤት ከይሲ ተግባር ሲል አስተያየት አክሏል። የተጣሉት ማዕቀቦች ብሪታንያ ውስጥ የቀድሞውን የሩሲያ ሰላይና ሴት ልጃቸውን በመርዝ ለመግደል የተደረገ የተባለውንም ሙከራ ያካትታል።
በመጨረሻም ሁለት የሆንዱራስ ተወላጅ ወጣት ፍልሰተኞችን ገድለዋል በሚል ተጠርጥረው ሶስት ሰዎች ሜክሲኮ ውስጥ ታስረዋል። ልጆቹ ባለፈው ቅዳሜ ቱዋና በተባለችው የድንበር ከተማ ሞተው ተገኝተዋል። አቃቢያን ሕግ ባወጣው መግለጫ መሰረት ሁለት ወንዶችና አንዲት ሴት በግድያና በሌሎች ክሶች ተጠርጥረው ተይዘዋል። ማቾቹ የ16ና የ17 ዓመት ዕድሜ ወጣቶች ሳይሆኑ እንዳልቀረ መግለጫው ጠቁመዋል። ልጆቹ ከመጠለያ ሰፈር ወጥተው መንገድ ላይ ሲሄዱ ሌቦች የሚመስሉ ሰዎች እንደቀረቧቸውና አንደኛው ከነሱ ጋር የነበረ ልጅ ጉዳት ቢደርስበትም እንዳመለጠ፣ የሁለቱ ልጆች አስክሬኖች ግን ታንቀውና በስለት ተወግተው እንደተገኙ መግለጫው ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አቀናባሪያችን ሻው ጋ ቻንግ እንዲሁም ብርሃን ኃይሉ ናቸው። አስተናጋጆች አሉላ ከበደና
አዳነች ፍሳዬ ነን። መደበኛው ፕሮግራማችን በ19 እና በ25 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማለን።
ኢትዮጵያ
በፖሊሲ ተዘጋጅቷል ይጠርቃል። ደግሞ አሁን በቅርብ ጊዜ ኢትዮጵያ መንግስት በለውጥ ነበርካታ ነገሮች ለውጥ እያደረገ ስለፕራይቬት ዘሽ እያነገረ ስለሆነ ሬዲ ነን የእኛን ፍላጎት ሉዓላዊነትን እንደጠበቀ ሆኖ የሲቪሊያን ስፔስ አክቲቪቲ መሳተፍ የሚገባቸው ነገሮች ሁሉ ይሳተፋሉ።
ኢትዮጵያ በጠፈር መርሃ ግብሯ ውስጥ የግል ሀብትና ተሳትፎን የውጭ መዋለ ንዋይና እውቀት ታስገባ ይሆን ለሚለው ጥያቄ ዶክተር ሰለሞን በላይ የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዳይሬክተር ናቸው። የሰጡትን አስተያየት ነው የተከታተላችሁት። በሳይንስና ቴክኖሎጂ ዝግጅታችን ይመለሳሉ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ
በኢትዮጵያ የታወጀው የምህረት አዋጅ የጊዜ ገደብ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌዴራል ጠቅላይ አቃቤ ሕግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቀረበ። የፌዴራል አቃቤ ሕግ የሕዝብ ግንኙነትና ኮሚኒኬሽንስ ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ለአሜሪካ ድምጽ በሰጡት ገለጻ እንዳስረዱት በውጭ ሀገሮች የሚገኙ ኢትዮጵያውያንም በአካል መጥተው ሳያስፈልጋቸው ቅጽ መሙላትና ሰርቲፊኬት መውሰድ ይችላሉ ብለዋል። አቶ ዝናቡ ቱኑን ያነጋገራቸው እስክንድር ፍሬው ነው። የአዋጁ ጊዜ ገደብ እየተጠናቀቀ መሆኑን በማብራራት ይጀምራሉ።
ምህረት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣ። 6 ወር ያህል ነው የሚለውና አሁን 6 ወሩ ያለቀ ያለበት ሁኔታ ነው። ጥቂት ሳምንታት ብቻ ናቸው። በትክክል ጥር 13 ያልቃል ኮምፕሊትሊ። ከዛ በኋላ ዋጋ የለውም አዋጁ።
ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት በመቶኛ ማስቀመጥ ይቻላል ወይ? ምን ያህሉ ሰው ተጠቀመበት ምን ያህሉ አልተጠቀመበት የነበረው ሁኔታ እስቲ በቁጥር ያስረዱኝ።
እስከዛሬው አሁን እስቲ ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ 800 ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርቲፊኬት የወሰደበት ሁኔታ ነው አለ።
ስንቱ አገር ውስጥ ሆነው ወሰዱ? ስንቶቹ በውጭ ባሉበት በተለያዩ የውጭ ሀገራት ሆነው በኢንተርኔት ሊሆን ይችላል በተለያየ መንገድ እናንተን ድረገጽ በመጎብኘት ወሰዱ? በዛም ይታወቃል።
ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝተው ያሉት ኦልሞስት ወደ 250ዎቹ የዚህ ምህረት አዋጁ የሚያስቀምጠውን ሰርቲፊኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያለው ማረሚያ ቤት ውስጥ። ከዚህ ጋር ተያይዞ ምንም አይነት የታራሚዎች የለንም ማለት ነው። ሌላው እዚሁ ሀገር ውስጥ ሆኖ በተለያዩ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ ወደ 317። በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይንም ሚሊተሪ ሆኖ በማረሚያ በተለያዩ ወንጀሎች ተከሶ ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው አለ። በማረሚያ ቤት ውስጥ ሆኖ ጉዳያቸው ሲከታተሉ የነበሩት አካላቶችን ብቻ ናቸው የቀደሙ 162። ሌላ ውጭ ሀገር የወጡ ትውልደ ኢትዮጵያና ኢትዮጵያውያን ሳሉ ከዚህ ወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ሲጣራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ 71 ግለሰቦች አሉ።
በኢንተርኔት ማለት ነው?
በኢንተርኔት አዎ፣ በኢንተርኔት ያስቀመጥ ነው።
ወን እናንተ ድረገጽ ገብተው
ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የምህረት አዋጁን ሰርቲፊኬት እንዲወስዱ ተደረጉ 71 ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለንበት ሰዓት ድረስ ወደ 800 ሰው የዚህ የምህረት አዋጁ ሰርቲፊኬት የወሰደበት ሁኔታ ነው ያለው። ያው እስከመጨረሻው ቀነ ገደብ ጭምር ይሄኛው ሰርቲፊኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው።
ግምቶች አሏችሁ እናንተ? ለምሳሌ ምን ያልባት ይሄን ያህል ሰው ነው ጉዳዩ ይሄን ያህል ኢትዮጵያውያን ይመለከታል በሚል በቁጥር የያዛችሁት ነገር ነበር? አቶ ዝናቡ
ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱ ለቀናቸው ቅድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰው በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስር ያሉ ወይንም የፍርድ ውሳኔ ያላገኙም ስላሉ እነዛዎቹ በርካታዎቹ ናቸው የሚሆኑት ብሎ ታሰባል። ምክንያቱም የነበረን የፍትህ ስርዓቱ በጣም ሲስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ፣ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመቺ ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በኃይል በጉልበት መፍታቸውን ለመመለስ የሚያደርጉ ጥረቶች አሉ። እነዛዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካቶቹ ማሉ ተብሎ ተበካል። በአጠቃላይ አዋጁ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል ሰው ነው የሚሉን ዝርዝር በቁጥር ደረጃ ምን ገልጸው ነው የሚሆነው።
ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያዊ ከፌደራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል?
ጉዳዩ በተያዘበት ሁኔታ ነው የሚያመለክተው። ይሄ የኔ ኬዝ እዚህ ጋር ነው ብሎ በዛ እንዲያመለክት ስለሚፈለግ ነው።
ለምሳሌ አንዳንዶች በ97 ምርጫው ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ተቆጣጣሪዎች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከስተው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቤ ሕግ በፈለገው ጊዜ ሊያንቀሳቀሰው እንዲችል ሆኖ የተቋረጠ ማለት ነው ጉዳይ ያላቸው አሉ። እነዚህ ሁሉ ሊመለከታቸዋል። ይሄ
እዚህ አዋጁ ላይ በቦልድሊ ያስቀመጠው ምንድነው? ከግንቦት 30 በፊት ያሉት በተቀመጡት በአዋጁ በተቀመጠው
ግንቦት 30 2010 በፊት
2010 በፊት በወንጀል ተብሎ በተለዩት በተጠረጠሩት ወይንም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው የምለው። ሌላ ለያቸው ነገር የለም ማለት ነው።
ስለዚህ ክስ መዝገባቸው ተቋርጦ ነገር ግን አቃቤ ሕግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለው ጉዳዮች በሙሉ ያለባቸው ሰዎች ይመለከታቸዋል።
አው ኦሬዲ የክስ አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በሚል ተጽማት ተጠርጥሮ የሚፈለግ አለ። ሁለተኛ ደግሞ በምርመራ ላይ አለ። ሶስተኛ ደግሞ ወንጀል ክስ ተመሰረተበት ወይንም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል።
ክሳቸው የተቋረጠ
የተቋረጠ የሚል አያስቀምጥም አዋጁ ላይ። ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምህረት አዋጅ ባያወጣ ኖሮ የፍርድ ውሳኔ አገኛል ከተገኘ ግለሰብ። ሁለተኛ ደግሞ በምርመራ ላይ ያለው መዝገቦች። ሶስተኛ ቀደም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህ ነው የሚያመላክተው።
አምል ለማለት ፈልጌ ነው። አቶ ዘናቡ ለምሳሌ የክስ መዝገቡ ተቋርጦ አይባልና ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቤ ህግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል። ሙሉ ምህረት አይደለም ይሄ የሚባል ነገር አለ።
አሁን በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለ። ምንም እዛ ላይ የሚያወራ ነገር የለም። የሚጠረጠር የሚፈለግ ዘን ምርመራ የተጀመረበት ዘን ደግሞ ውሳኔ ያገኙት ግለሰቦች የሚመለከት ነው። አጁላ ቦሊዛን የሚያስቀምጠው ክስ የተቋረጠባቸው ከሆነ ተቋርጧል። ኦሬዲ ምንም የምትፈልገውም አይደለም። ስለዚህ ቦልድ ላይ አዋጁ ላይ የሚያስቀምጠው ይሄ አዋጅ ቁጥር 1096/2010 የሚያስቀምጠው እየተፈለጉ ያሉ በምርመራ ላይ ያለ መዝገብ ዘን ውሳኔ ያገኙትን ብቻ ነው የሚያመለክተው ማለት ነው።
አንድ ሰው ግን ካለ መሙላት ቢሞላ ይሻላል ላይ አይፈልግም ብሎ ጽፈት ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ልፈልግም ላልፈልግም ይችላል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያዊ በተለይ ከኢትዮጵያ ውጭ ያለ ምን ቢያረክ ተመከራላችሁ?
እኛ ምን መክረው አክቹአሊ በዚህ በአዋጁ ላይ ተቀመጡት የወንጀል ድርጊት ተብሎ ተለዩ ጉዳዮች አሉ። ሰው በዛ ውስጥ የተሳተፉ አካላት በጉዳቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገርም ሊወጣ ይችላል እነዛዎቹ ወይንም ደግሞ ይሄን ጉዳይ ፈጽም ያለው ክሱን አውቃለሁ ክስ ኦሬዲ ክስ ተመስርቶበትም ሊሆን ይችላል ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል ወይንም ደግሞ በሆነ አጋጣሚ ተይዞም ተፈቶም ሊሆን ይችላል ብሎ የሚያስባቸው ጉዳዮች ካሉ እኔ አድቫይዘር ማደርገው ይሄኛው የምረት አዋጁ ከማለቁ በፊት ጊዜው ከመጠናቀቁ በፊት የሰርተፍኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው። እዛ ውስጥ ከሌለ ምንም የሚገደድበት ምክንያት የለም። እኛ በርካቶቹን መዘገባሉ ግን እያጣራን ትክክለኞቹን ሰርተፍኬት እያዘጋጀን እየደወልን በኢሜይልም በማንኛውም ሁኔታ እያገኘናቸው አለበለዚያ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው ያለው። ስለዚህ ክፍት ነው አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው።
እንዴት ይግቡ ወደ ድረገጻችሁ? ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልድ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል፣ ቅጽ አለ፣ መሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይገልጹልኝና በዛ በቃለ።
ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይሄን አፕሊኬሽን ሁሉም ሰው
ማመልከቻ ቅጽ አለ።
ማመልከቻ ቅጽ አለ፣ ድረገጻችን አለ። በድረገጻችን ውስጥ መግባት ይችላል። ይሄም www.fag.gov.et በሚል ይገቡና በቀላሉ እዚህ ውስጥ ገብቶ ከዛ ውስጥ ያለውን ማመልከቻ ቅጾች አሉ። በዛ ማመልከቻ ቅጽ ጉዳዮቻቸውን እንድሞሉና እንድልኩ ማድረግ ብቻ ነው የምጠበቅባቸው። አለበለዚያ ደግሞ በአካል ቀርቦ ይሄን እንድሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይሄን እንድሞሉ
ሀገር ውስጥ ያሉ ተወካዮቻቸው
ይሄን ማድረግ ይችላሉ። በጣም ቀላል ነው።
አቶ ዝናቡት ሁኑ የፌደራል ጠቅላይ አቃቤ ሕግ የሕዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር፣ በጣም ነው አመሰግነው ስለ ጊዜው። በአሜሪካ ድምጽ ሬዲዮ አድማጮች ስም
በጣም አመሰግናለሁ። ነው
የፌዴሬሽን ምክር ቤትና የሕገ መንግስት አጣሪ ጉባኤ ገለልተኛም ነጻም አይደለም ይላል። የሕገ መንግስት ፍርድ ቤት ማቋቋም ለዚህ ችግር ትልቅ መፍትሄ እንደሆነ ተገለጸ የሚለው መንደርደሪያ፣ ይህን ለማድረግ ግን አንዳንድ የሕገ መንግስቱን ድንጋጌዎች ማሻሻል የግድ መሆኑን አንድ የሕግ ተመራማሪ መናገራቸውን ገልጾ መለስካቸው አመሃ ተከታዩን አጠናቅረዋል።
የኢትዮጵያ የሕግ ባለሙያዎች ማህበር ትናንት የኢትዮጵያ ሕገ መንግሥት አተረጓጎም ሥርዓት ለውጥ ያስፈልገው ይሆን በሚል ርዕስ አንድ አውደ ጥናት አካሂዷል። በዋቢ ሸበሌ ሆቴል በተካሄደው በዚህ አውደ ጥናት ጥናቱን ያቀረቡት በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ቤት ረዳት ፕሮፌሰር ዶክተር ጌታቸው አሰፋ ነበሩ። ተመራማሪው በኢትዮጵያ የሕገ መንግሥት ክርክር ሲነሳ የመጨረሻውን ውሳኔ የሚሰጠው የፌዴሬሽን ምክር ቤት መሆኑን አስታውሰው ባለፉት 20 ዓመታት ውስጥ አከናውኗቸዋል የተባሉትን ሥራዎችም ዘርዝረዋል። ምክር ቤቱና የሕገ መንግሥት ጉዳዮች አጣሪ ጉባኤ በእነዚህ ዓመታት የቀረቡለት ጉዳዮች 3000 ብቻ ናቸው። ከእነዚህም እስከ ዛሬ ውሳኔ የተሰጣቸው ከግማሽ በታች ናቸው። 1600 የሚሆኑ ጉዳዮች እስከ ዛሬም ውሳኔ አልሰጣቸውም። ከዚህም የሚከፋው ግን የፌዴሬሽን ምክር ቤት ይህን የዳኝነት ሥራ ለማከናወን የሚያስችለው ገለልተኝነትና ፍትሐዊነት የሌለው መሆኑ ነው ይላሉ ዶክተር ጌታቸው አሰፋ።
አንደኛው የፌዴሬሽን ምክር ቤትና አጣሪ ጉባኤው የገለልተኝነትና ነጻነት ጥያቄ አለባቸው። ይሄ በጣም ብዙ ርቀት መሄድ ሳያስፈልግ አባላቱን በመመልከት ለምሳሌ የፌዴሬሽን ምክር ቤትን ይሄንን ነው መገመት ይቻላል። የፌዴሬሽን ምክር ቤት አባላት ትልልቅ የመንግስት ባለስልጣናት ናቸው እና እነዚህ ደግሞ ሕግ አውጪ ውስጥ ነበሩ ወይ አስፈጻሚ ውስጥ ነበሩ። ስለዚህ በአንድ ግለሰብ መንግስትን ሲከስ እነሱ ያወጡትን ሕግ ነው የሚከሰው፣ እነሱ የወሰኑትን ውሳኔ ነው የሚከሰው። ስለዚህ መልሰው በእነዛ ውሳኔዎች ላይ ዳኞች ሲሆኑ ትክክለኛ ፍትህ አይሰጡም።
ሌላው ደግሞ በአመት 2 ጊዜ ብቻ መሰብሰቡ ይህን አካል በቂ ስራ ለመስራት አያስችለውም ይላሉ ዶክተር ጌታቸው። ስለሆነም ውጤታማም ሊሆን አይችልም ሲሉ ይከራከራሉ። ለዚህ ግዙፍ አገራዊ ችግርና የሕግ የበላይነት ማረጋገጫ አንዱ መሳሪያ ለሆነው አካል እውን መሆን ምን መፍትሄ አለ ለሚለው ጥያቄ ተመራማሪው ምላሻቸውን ሰጥተዋል።
እንግዲህ በጣም የሚያዋጣው የሚመስለኝ መንገድ ሕገ መንግስቱን ማሻሻል።
የኢትዮጵያ የሕግ ባለሙያዎች ማህበር ይህን አውደ ጥናት በአሁኑ ወቅት ለምን አዘጋጀው? ዓላማውስ ምንድን ነው የሚል ጥያቄ ለማህበሩ የፕሮጀክት አስተባባሪ አቶ አበራ ኃይለማርያም አቅርቤላቸው ነበረ።
ህብረተሰቡ የተለያዩ አካላት ተወያይተውበት ማሻሻያ አያስፈልገው እንደሆነ መታየት አለበት በሚል ለውይይት መነሻ እንዲሆን ነው። ምናልባት ከዚህ በኋላ የሕገ መንግስት ማሻሻያ ጉዳዮች የሚነሱ ከሆነና ሂደቱ የሚጀመር ከሆነ ይህም እንዳንድ ጉዳይ ምናልባት ትኩረት አግኝቶ የመወያያ የተለያዩ አካላት በዚህ ጉዳዮች ሕግ ባለሙያዎች ብቻ አይደሉም፣ ፖለቲከኞችም ህብረተሰቡም አስተያየት የሚሰጥበትን እድል ለመፍጠርና ይሄ ጉዳይም አለ ለማለት የታሰበ ነው። ይሄ መጀመሪያው እንጂ ከዚህ በኋላ ተከታታይ ውይይቶች በዚህ ጉዳይ ላይ ይነሳሉ፣ ይካሄዳሉ የሚል ግምት አለ። ምክንያቱም አሁን የተነሱ ጉዳዮች የተለያዩ አካላትን ፍላጎቶች የሚቀሰቅስ ይመስለኛል።
ማህበሩ ተጨማሪ ግብ እንዳለውና ይህ ፕሮግራም የተከናወነውም በቅድ እንደሆነ አቶ አበራ አስረድተዋል።
ይሄ አሁን የጥናት ጽሑፍ ለሚመለከታቸው አካላት ይቀርባሉ። አሁን እዚህ ውስጥ እንደምታያቸው ከፌዴሬሽን ምክር ቤት የተወከሉ አሉ፣ ከሕገ መንግሥት አጣሪ የተወከሉ አሉ፣ ከጠቅላይ ፍርድ ቤት የተወከሉ አሉ። እዚህ ውስጥ ያሉት በሙሉ የሚመለከታቸው አካላት ናቸው። ይህንን ጉዳይ በመጀመሪያ ወደሚመለከታቸው አካላት ያቀርባሉ። ይሄ ጉዳይ ቢያንስ ጥያቄ የተነሳበት መሆኑን የሚያሳዩ ናቸው። በእኛ በኩል ደግሞ የዚህን የጥናት አጥር ያለውን ክፍል ዋና ዋና ቁልፍ ጉዳዮች ደግሞ ለፖሊሲ አውጪዎቹ እንዲደርስ እናደርጋለን። ከዚህ በኋላ ሌሎች አካላትም ይህን ጉዳይ ይዘው ውይይት የሚያደርጉበት ሁኔታ ይፈጠራል የሚል እምነት አለ።
ባለፉት አያሌ ዓመታት ሕገ መንግሥታዊ ክርክር በተነሳባቸው ጉዳዮች ላይ የፌዴሬሽን ምክር ቤት የሰጣቸው አንዳንድ ውሳኔዎች የቡድንም ሆነ የግለሰብን ሕገ መንግሥታዊ መብቶች የሚጫኑና የተዛቡ ውሳኔዎች ይሰጡ እንደነበረ ምሳሌዎች እየተነሱ ተተንትነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በአምቦ ዩኒቨርሲቲ በአማራና ኦሮሞ ተወላጆች መካከል የተካሄደውን የእርቅ ስነ ስርዓት ይመለከታል። በስነ ስርዓቱ የታደሙት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ገብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማርገብ የተደረገው ጥረት እንዳስደሰታቸው ተማሪዎች ተናግረዋል።
የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት ታህሳስ 2/2011 ዓ.ም በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና አንድ ስንሆን የማንችለው ነገር የለምና አንድ ሆነን ሰላማችንን እንጠብቅ ብለዋል። በእርቅ ስነስርዓቱ ላይ አዳራሹን ሞልተው የነበሩ ተማሪዎች ከቤተሰብ ተለይተውና ሩቅ ተጉዘው ራሳቸውንም ሆነ ቤተሰባቸውን ብሎም ለሀገራቸው አለኝታ ለመሆን ትልቅ የቤት ስራ ከፊት ለፊታቸው ለተደቀነ የዩኒቨርሲቲ ተማሪዎችን ምን ያጋጫቸዋል ያሰኛል። ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለ መንስኤው እንዲህ ይላል።
ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን አውቁ መደረግ እንደሌለበት።
አብዱራማን አልይ የአፋን ኦሮሞ ትምህርት ክፍል ተማሪ ነው። እኛ የዚህ እኩይ ዓላማ መጠቀሚያ መሆን የለብንም ይላል።
ድሬ መሪ ታዝዘኒ ኦፊት ያመቹ ደንደውዳን ነገኝ ከበጀሜ ኦላንቱማን ሴራ ከበጀሜ
ባደረሰብን ጉዳት የትምህርት ጊዜያችን አልፎብናል። መድረስ የነበረብንን የትምህርት ክፍለ ጊዜ ላይም አልደረስንም። በስነ ልቦናም ሆነ በአካል ተጎድተናል።
ተማሪ ኢተፋጋም በበኩሉ ያለፈው ሳምንት ግጭት በግቢው ተማሪዎች አርቆ ሐሳቢነት የከፋ ጉዳት ባያደርስም ትምህርት ለአንድ ሳምንት መቋረጡ የሚያመጣውን ጫና ገልጿል።
ሜዳኔ ኑረት ከቀፍሲስ ገማ በርኖታቲኒ ሮም በርኖታኑ ደላ ደርቤራ
ግጭት ሲቀሰቀስ ተጎጂ የሚሆኑ አካላት እንዳሉ ይታወቃል። በዚህ ጉዳይ ላይ ለመስራት ተግባብተናል። ያለፈው ስህተት እንዳለ ሆኖም አንድነታችንን አጠናክረን እርስ በርሳችን ተደማምጠን ምሁራን የሚነግሩንን ታላላቆቻችን የሚመክሩንን በመደማመጥ ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን።
ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለውና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል። በእርቅ ስነስርዓቱ ላይ አግኝተን ያነጋገርናት ከሐዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች።
በአምቦ ዩኒቨርሲቲ ከዚህም በፊት ግጭት ነበረ እና ይህ ግጭት ሳይባባስ በፊት ተማሪዎች በመግባባትና እርቅን በመፍጠር ፍቅርን እና በማንቀስ አድርገን እየተማሩ ነው እና ይሄ ደግሞ ወደፊት ምን ያስመስል ያሳያል? መከባበርን ነው፣ አብሮ በመኖር አብሮ በመቻቻልን ትልቅ ያደርጋል ብዬ አስባለሁ። ፋይዳው ሰላም ካለ መማር አይቻልም እና ያንን የመማርና ማስተማር ሂደትን ለማሳደግ ግዴታ ሰላም መኖር አለበት ነው።
የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እንባ ቀሮ እንደነበረም ጠይቀናቸዋል።
የዛሬ ሳምንት የደሙ ልጆችን በየሆስፒታል እያደረስን ነበረ፣ ሰቆቃ ነበረ። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱም ወገን ይህንን ህግ በጣም ያማሩ የሆነ ህግ ነው ያዘጋጁት። ሁሉም ተማሪ እንደዚህ አዳራሽ ሞልቶ ቁጭ ብሎ በሰላም ሲቀመጥ እኔ ራሴ እንባዬን መቆጣጠር አልቻልኩም። ያልኳቸው ምንድን ነው ያስለቀሰኝ ዛሬና ዛሬ ሳምንት በማወዳደር ነው። ዛሬ ሳምንት ምንስት ነበር፣ ዛሬ ደግሞ እንዲሁ ነበር። ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ ነው። የዛሬ ሳምንቱ ግን በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የሰጠን ነው እኛው ራሳችን መሆኑ ያሳዝነኛል። የምት መልእክትን ያስተላለፍኩትና ከፍተኛ ስሜት ውስጥ የገባ ሰው ያው ደስታ ነበረ። እርቅ ውስጥ ደግሞ ደስታ አለ። የደስታ በዛ ምክንያት ነው የነበረው ማለት ነው።
ፕሬዚዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ ፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል።
በአንድነት ወደ ፊት ለፊት እንደወጡ ጠየኳቸው። እንዳልኳቸውም ወጡ። ከወጡ በኋላ ተቀላቅለው እንድሰለፉ አደረግን። ከዛ ታዳሚዎችም ከዚህ ተማሪዎች ውስጥ ማን ኦሮሞ እንደሆነ፣ ማን አማራ እንደሆነ፣ ማን ትግሬ፣ ጉራጌ፣ ሌላ ብሄር እንደሆነ ለይልኝ ብዬ ጠየቅኩ። ማንም ዝም አለ። ቀጥሎ ሁለተኛ ጥያቄ ጠየኳቸው። በዚህ ተማሪዎች መካከል አንድ ቻይናዊ ወይም ጀርመናዊ ቢቆ መለየት ያቅተናል ወይ? ቢያንስ ኢትዮጵያዊ ያለመሆኑ መለየት ያቅተናል ወይ የሚል ጥያቄ ጠየኳቸው። ሁሉም በአንድ ድምፅ አያቅተንም አሉ። ስለዚህ ዘመን አልኳቸው፣ እኛ ኢትዮጵያውያን ያለን ልዩነት በጭንቅላታችን ውስጥ ያለው ልዩነት አልተጣጣመም። ስለዚህ አንድነታችን አጠራቅረን ለሀገራችን፣ ለዩኒቨርሲቲያችን ብሎም ለዓለም ሰላም መስራት አለብን የሚል መልእክት አስተላለፍኩላቸው። ተማሪዎችም ያንን መልእክት ሲያስተላለፍ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ሄድን። እኔ ማብሪያቸው እ ምግብ በላን እና ተለያየን። በዛ መልኩ ተፈጸመ። ያ ነው ሶሻል ሚዲያ ላይ እየተመላለሰ ያለው።
ተማሪዎች እርስ በርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ፣ የትምህርት ጊዜያቸው እንዳይባክንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን ዓላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዚዳንቱ መክረዋል። ለአሜሪካ ድምፅ ራዲዮ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። አሁን ሁለተኛው አጋማሽ ፕሮግራማችን ተጀምሯል።
ኤልሻዳይ የእርዳታና የልማት ድርጅት በተባለ ግብረሰናይ ተቋም ከልመናና ከጎዳና ሕይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰን ተጋብዘን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራዕይ ማሰልጠኛ ተቋም ተፈናቅለው ባህር ዳር ከተማ የመጡ ወጣቶች ገለጡ። ከወጣን በኋላ ከአንድ ወር በላይ ሆነናል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልገንም በሙሉ እንዲሟላልን ትዕዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉላሉ ነው ሲሉም ያማርራሉ። የባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ጽህፈት ቤት በበኩሉ ተፈናቃዮቹን በዘላቂነት ለማቋቋም የብድርና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶች ዳረገን ያሉት የመከላከያና ብረታ ብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ሌላ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምጽ ዘጋቢ በሰጡት ቃል ወጣቶቹ በእርሻና ተፈጥሯዊ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርና ልማት እንዲገቡ ጥረት ቢደረግም ልማቱ በመዘግየቱ ግን ሊበተኑ ችለዋል ይላሉ። አስቴር ምስጋናው ናት ያጠናቀረችው፣ እነሆ ዝርዝሩ ነው።
ኤልሻዳ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስዛል የሚል መረጃ ደረሰኝና አዲስ ራዕይ ወደ ተባለው ማሰልጠኛ ተቋም ገባሁ ይላል ወጣት አክሊሉ ኃይሉ።
ከዚህ ኤልሻዳ ነው የሚወስድሽ። እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ምንም የተደረገው።
ጉዳና ላይ የሚኖር ወጣቶች ስራ አጥተው አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጀምራል። ይሄ በስራ ድል ሳልተገኘላችሁ ዳግሮ ፕሮሰሲንግ ኢንዱስትሪ ተቀይሯል። በዚህ መስራት ተፈልጉ ተሰራላችሁ ማትፈልጉ ምርት ይችላልላችሁ ተባለ። እንዴዳለ ብሎ ለሚወጣው ተክስ ተጀምራል። በዛ ማል ብዙ ወጣት አልቋል።
ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፈ የገባው የመንግስት ሰራተኛ ነበርኩ ይላል።
እኔ ከአዲስ አበባ ነሄድኩት ታፍሼ ነሄድኩ ከአዲስ አበባ ወደ አፋር ሄድነው ለሊት ነሄድነው ሲነጋ እዛ ላይ በመንደርስበት ሰዓት ልብስ ተወልቂያለሽ ጸጉርሽን ትላጫለሽ ከተላጨሽ በኋላ ደግሞ በወታደር ተሰለፊና በብርጌድ በመከፋፈል ምዝገባ አለ። ምዝገባው ምን የሚል ነበር? ፎርሙ ጎዳና ላይ ስንት አመቆይታል አልቆየውም በሚትይበሳ ዱላ ነበር። እኔ አሁን ጎዳና አልቆየውም ግን ዱላው ሲጠናብኝ አንድ አመት ብዬ ተመዝግቤያለሁ። ቄስ ሁላ ሄዳለ ቄስ መምር ለምሳሌ እኔ ናይ ስኩል ያስተማረኝ መምር ታብሶ ነው የመጣሱ። እብድም አለ በተመሳሳይ ዝም ብሎ ጠርግ ያመጣቸው እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ ባለፈ ገብሩ ገብረ ጻድቅ ገብረ ማርያም የሚባል ነው አሁን ዳርፉል ነው ያለው ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛ ምናውቀው ታሪክ የለም ስለ ፖለቲካ አበጣችሁን ፈነዳችሁም ኢህአዴግ ያሸንፋል አለን።
በአዲስ ራዕይ ማሰልጠኛ ተቋም የነበሩ 163 ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ።
የጎዳና ልጆች ናቸው፣ የአእምሮ ዘገምተኝነት አላቸው፣ ይህንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥተናል። ከዛ በኋላ በብዙ ተጽኖ በግማሽ በኩል ትምህርት ያስተማሩን ጧት ላይ ትምህርት እስከምንገባ 50 እና ከዛ በላይ የሆነ ድንጋይ ስንሸከም ነበር።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃ ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው። እኛ ግን መጣስ ስላለብን ወደ 8 እና 7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተርባርቦ ቆፍሮ ውሃ እንዲገባለት አድርጓል።
ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራይ ማሰልጠኛ ማዕከል ነው የሚለው። የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ፣ ባይጥምሽም ትበያለሽ፣ ስራ ካልሰራሽም ደበደብያለሽ፣ ብቻሽን ስትቀመጭም ትደበደብያለሽ።
በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ 17000 ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው 3100 ብቻ ነን ይላል ወጣት ጌታቸው።
10 ወር ለተከታታይ ስልጠና ወስደናል። ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው ስልጠና ወሰር ተሰለጠን በኋላ ሌላ ሳይት ሰርዱ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት ታቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳን የለበት። ከ17000 ሰው የተመረቀ 11400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንተኔ የመጣነ 3130 ሰው ነው በየክልሉ ይበታል። ያኛው ሰው ወዴት ሄደ አይታወቅም። ለምን ተመረቀን በሙያ አንገባን በምንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው መከላከያ ሰራዊት ያገር መጣ። እኔ ኮሚቴ ነኝ በነገራችን ላይ ከሄድኩ ጀምሬ የማከሉ የሰው ኃይል አስተዳደር ነኝ። አማራ መሆኔን ማንም ማያቀኝም። ያረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ። ሩጡ አመልጣል ሲሉ አዋሽ እየገቡ ነው የሞቱ አብዛኛው ማለት ነው። ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ አሸባሪ ገባን የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ መጨረሻ ላይ 3 ሰዓት የጀመረ ጦርነት 11 ተኩል ላይ በረደ። የሞተ ሰው ከየጫካ ተለቅሞ ሲመጣ 2 ኩንታል ጫማ ነው የመጣ። ብሔር ተኮርም ነበረው በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽኖም ነበረው።
ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግን። ወደ አማራ ክልል የመጣነው 573 ወጣቶች ስንሆን በችግር ምክንያት ተበታትነን አሁን 163 ሆነናል። እንደመጣንም ለክልሉ መንግስት አቤቱታ አቀረብን፣ አስፈላጊው እርዳታ ተደረገልን። ነገር ግን ዘላቂ መፍትሄ ይሆናሉ ያላቸውን ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩን አልቻሉም ይላሉ ወጣቶቹ።
እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቸላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲል እዚህ ፕሮግራም በነበረባቸው ሰዓት። እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ አንረብሽም አንጠይቅም የሚቀበለንም ካጣን ችግር የለውም ዝም ብለን እናድርና በመነገው እንጠይቃለን አንድ እንዳትነጋገሩ ተባል። ስንመጣ ለሰራተኛና ማህበራዊ ጉዳይ ደዲ አንዳንዳችን ደብዳቤ ተጽፎ ከፌደራል መንግስት ማለት ነው ካቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል ይፈጸም ከብሎ የበታች አካላት ነው አልፈጽምልን ያሉ። ታች ያለው አመራር ላይ ትልቅ የሆነ ችግር አለ ከክልላችን መንግስት ጋር ግን ምንም ችግር የለም
ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረኩ።
ጥቃቅን አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ። የመስሪያ ቦታ፣ የመሸጫ ቦታ፣ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል። ይሄን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበር ፈልገን የነበረ ወደ ስራ ለመግባት ፈቃደኛ አልሆኑ። በየተቋም ስንዞር የነሱ ማካል የነሱ የመረጧቸው ኮሚቴዎች ከኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለና ከተማ አስተዳደሩ የቀለብ ለነዚህ ለ165ቶች ማለት ነው ከተማ አስተዳደሩ ራሱን በወጣት ማዕከል እየቀለባቸው ነው ያለው። 60 ሺህ ብር የፌደራል መንግስት ለእንደለቀቀ የክልሉ መንግስት ገልጾልናል። ነገር ግን ያ 60 ሺህ ብር ወደ ከተማ አስተዳደሩ አካውንት እንዲገባ ተደረገ እስካሁን አልገባ። የነሱን ጥያቄያቸው ይሄ ነው። እኛ ደግሞ ያ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል። ኦሬዲ ፌደራል መንግስት የመደበላቸው ስለሆነ ማለት ነው። ይሄ ብቻ አይደለም። ይሄ 60 ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው። ከክልሉ መንግስት ጋር ተላቀም ጋር ተነጋግረናል። በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይሄን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል። ይሄን የጠለፋ ዋስትና ማን ኃላፊነቱን ይወስድ? ቢያንስ መንግስት የጠለፋ ዋስትናው በተቻለ መንገድ ትሪት እንዲያደርግላቸው በቃል የተግባባ ነው ማለት ነው።
ወጣቶቹ ቀደም ብለው ወደ አነሱት ቅሬታ ተመለስኩ። በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳ የእርዳታና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም። እንዳገኘኋቸው ግን የመመለስ ይሆናል። ኤልሻዳ የእርዳታና የልማት ግብረሰናይ ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልምሎ የወሰዳቸውንና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች አሁን ውይይት ነው። ውይይት ነው። የውይይቱ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ናቸው። አሉላ እንግዲህ መንደርደሪያውን ታሰማል።
አመሰግናለሁ አዳነች። ወይዘሮ የትናየት እሳቱ የገንዘብ አያያዝ አማካሪ ባለሙያ ናቸው። እንግዳችን እንዳልሽው በሁዱ የመጽሔት ፕሮግራም ያስተናገድነው ቀዳሚ ክፍል በቴሌቪዥን የተደረገ ውይይት ነው። ለሬዲዮ አምጥተን የምንነጋገረው የፊታችንን የአውሮፓውያን ገናንና አዲስ ዓመትን ጨምሮ ጊዜው በዚህ በዩናይትድ ስቴትስ የበዓል ሰሞን እንደመሆኑ በዚህ ክፍል ውይይታችን ታዲያ ይበልጡን በዓልን አስታከው ስለሚኖሩ ወጪዎች የቤት ግዢና ሙያቸውን የሚመለከቱ ጉዳዮች እንነጋገራለን። ባለፈው ሳምንት ውይይታችን መገባደጃ እልባት ባደረግንበት ነው የምንደረደረው።
የዕለት ተዕለት ኑሮ አያያዝን የሚመለከተው የገንዘብ አያያዝ ትልቁን ስፍራ የሚወስድ ነው። ሰዎች ወጪያቸውን እንዴት ይይዛሉ? ምናልባትም መጪዎቹን ተደራራቢ በዓላት አስታከሽ ቅድም ጠቀስ አድርገሻል። ምን አይነት ነገሮችን ማሰብ አለባቸው? ውጭ ሲኖር እንደ ባህሉ እንደ አገሩ ነውና እነኚህን በዓሎች ለማክበር ከቤተሰብ ጋር የሚያደርጉት አለ፣ ከወዳጅ ዘመድ ጋር የሚያደርጉት አለ፣ የስጦታ ጉዳዮች አሉ። መደረግ ያለበትን እንደ አቅም አድርገው ነገር ግን ቅድም ያልሽውን አይነት ከበድ ያለ ዕዳ ውስጥ እንዳይገባ የሚደረገው ጥረት ላይ ሚዛን መጠበቅ ይፈልጋልና ምንድን ነው የምትመክሪው?
እኔም በመክረው ወደ አሜሪካን ፋይናንሻል ሰርቪስ ኢንዱስትሪዎች ጠጋ ብሎ ምን ምን ፕሮዳክቶች አሉ ብሎ ሰው ማየት አለበት። ለምሳሌ መስጠት ከሚፈልገው በላይ መስጠት እንዲችል ማድረግ ይችላል አንድ ሰው በራሱ። ምክንያቱም ገንዘብን ባለፈው ኢንተርቪዋችን መተዋወቂያችን ላይ እንዳነሳሁት ዋረን በፌት $40 $5 ሚሊዮን ያደረሰበት ሜተድ ለሁሉም ሰው አቬለብል ነው። ለማንም ሰው ማንም መጠቀም ይችላልና ያንን የት ነው እናገኘው ብለው
ጥያቄ ካላችሁ ለምሳሌ እንደተለመደው ሁሉ ጊዜ መደወል ይችላሉ። ግን እነዚህ ከታክስ ነጻ የሆኑ እጥፍ ድርብ ወለድ አቶ አዲሱ በዚህ አጋጣሚ አመሰግናለሁ። እጥፍ ድርብ ወለድ የምትለዋን ኮምፓውንድ ኢንትረስትን ትርጉሟን የሚነግረኝ ሰው አጥቼ አንተ ነህ በቀደምነት ያገለጥክልኝ። ከዛን ቀን ጀምሮ እንድጠቀም እድሉን ሰጥተኛል፣ አመሰግናለሁና እጥፍ ድርብ ወለድ ሊመጣ የሚችልበትና ይሄ ፋይናንሻል ሰርቪስ ፕሮዳክት በላይፍ ኢንሹራንስ ካምፓኒዎች በኩል ነው የሚገኘው። ወለዱ በየአመቱ የታወቀ ፊክስድ ሳይሆን በስታክ ማርኬቱ ፐርፎርማንስ ነው የሚሄደው። ስታክ ማርኬቱ ከፍ ሲል አንተም ታገኛለህ። ስታክ ማርኬቱ ግን ሲወድቅ፣ አዎ የሽያጭ ገበያው ሲወድቅ አንተ እንዳታጣ ሎክ የሚያደርግ ቆልፎ የሚይዝ ተናለው ባህሪ ያለው የፕሮዳክቱና ያንንም ፕሮዳክት በሚጠቀሙበት ጊዜ አሁን ባለፈው አመት ለምሳሌ 19.4% ነው የሰራ ነው ወለድ ለገንዘባችን ምላሽ ያገኘ ነው ማለት ነው። እጥፍ ድርብ ደግሞ አሁን ይቀጥላል ማለት ነው በሚመጣው በሚቀጥለው አመትና ይሄን መሰል ነገር በሚጠቀሙበት ጊዜ አንደኛ ወለድ ማግኘቱ ብቻ አይደለም። በዚህ በላይፍ ኢንሹራንስ ፕሮዳክት ውስጥ ለምሳሌ ሞታችን እዛ ውስጥ ነው ያለው፣ ጡረታችን እዛ ውስጥ ነው ያለው እና ደግሞ የተለያዩ አይነት በሽታዎች ሲመጡ ለምሳሌ ተርሚናል ኢልነስ ብለው የሚሉት ከካንሰር ጋር የተያያዙ በሽታዎች ሲመጡ ስቴጃቸው ደረጃቸው ሐኪሙ በሚጽፈው መሰረት ከዛ ከላይፍ ኢንሹራንስ ፕሮዳክት ውስጥ አውጥታ ሰው ሳታስቸግር ከምድር ልታልፍ የምትችልበትን እድል ነው የሚከፍተው። ከዛ ሌላ ክሮኒክ እነዚህ ስር የሰደዱ በሽታዎች ሲመጡ እነሱ ሲመጡ ለምሳሌ 500 ሺህ ብር አንተ ላይፍ ኢንሹራንስ ካቨሬጅ ቢኖር በየወሩ ለአራት አመት ከሁለት ወር 10 ሺህ ብር ይልኩልሃል። 10 ሺህ ብር ሳትሰራ ቤት ሆነ በሽታን ያዳመጥክ የምታገኝ ከሆነ ጎረቤትም ሌሎችም ሰዎች እድርተኞችም ማህበርተኞችም እንዲያዋጡልህ የማያስፈልግ ከሆነኮ ከክብር ጋር ነው ያለኸው። ስቲል ራስህን ኢንዲፔንደንት ሆነ ራስህን ችለህ ነው ያለፍከው ያለውን ያለውን ነገርና በአራት አመት ውስጥ እንደዛ አይነት በሽታ ያለበት ሰው ለምሳሌ ወይ ይድናል ወይም ወደ እውነተኛው ቦታ የሚሄድ ጉዳይ ሊመጣ ስለሚችል እነዚህ ነገሮች በጣም በጣም ከራሳችን ከክብረታችን ጋር እንድንሄድ የሚያደርጉ ናቸው። ክሪቲካል ኢልነስ እና ኢንጁሪ ብለው ደግሞ የሚሉት አለ። በመኪና አደጋም አንድ ሰው መብራት ጥሶ ሊመታ ይችላል። በዛ ምክንያት ኮማ ውስጥ የሚገቡ ሰዎች አሉ። እንደነዚህ አይነት ነገር በሚያጋጥምበት ጊዜ ለምሳሌ ቤክራ አለ፣ ግሮሰሪ አለ፣ ልጆች አሉ፣ ሚስት አለች፣ ባል አለ። የደረሰበት አደጋ የደረሰበትን ሰው በእንደዚህ አይነት ነገሮች ልንጠግን እንችላለን ከታክሱ ባሻገር። ከዛ ውጪ ደግሞ IRS የፈቀደው ስለሆነ በአመት አንድ ጊዜ ደግሞ ጥቅሙ ሲገባቸው ደግሞ እንደገና የአመት ወጪውን እዛ ላይ ማስገባት ማስቀመጥ የሚፈልጉትን አንዴ እዛ ውስጥ እንዲያስገቡ የአንድ ጊዜ ብቻ የአንድ አመት ብቻ እንዲያስገቡ መንግስት ፈቅዷል። እና እንዲህ ያሉ ነገሮችን ተጠቅመ በሚመጣው ወለድ መዘርጋት ትችላለህ እንጂ ማንንም ሰው ቢሆን መስጠት ይወዳል። ግን አቅም ደሞ ካልፈቀደ ውስጥህ ያዘነ ከመትኖር ሲስተሙ ተዘርግቶ ይያለ ኑ ማንንም ሰው አንስቶ ይሰድ እየተባለ ወደ ኋላ ማለት
ማወቅ መጠየቅ ማማከር መፍትሄው ይመስላል። ምናልባት እንደው ብዙዎች የሚፈተኑበት ነገር ይሄን አስተያየት አብረን እናንሳ። ምክር ፍለጋ መሄድ ወይም ሐሳብ እንዲሰጡ እዛ ስራ ውስጥ ያሉ ሰዎችን መጠየቅ አንዳንዴ የሚፈራው ሰዎች ማድረግ የሌለባቸውን ኢንሹራንስም ሆነ መግዛት የሌለባቸውን ኢንሹራንስ እንዲገዙ ሊያደርጓቸው ይችላሉ። ከሰዎች የንግድ ስራ ጥቅም ጋርም ይያያዛልና ያችን መንገድስ እንዴት ነው የሚያልፈው አንድ ሰው ያላወቀ በርግጥ አገሩ ደንቡ ስርዓቱ የሚፈቅደው ነገር አውቆ ተረድቶ የሚበጀው እንዲወስድ ፈልጓል። ነገር ግን ደግሞ አላስፈላጊ ነገር ገንዘቡንም እንዳያወጣ ይፈልጋል።
እውነት ነው። አዎ እሱ እንግዲህ እንዲህ አይነት ነገር በሚያጋጥምበት ጊዜ የሚሄዱበት ሰርቪስ ሰጪው በሙሉ አገልግሎት የሚሰጠው ሰው ምርጫዎችን እንዲሰጠው እሱን አይቻለሁ። በተለያየ ስቴት ላይ ይሄንን ላይሰንሴን በየስቴቱ አክቲቬት ስላደረኩት ስለምጠቀምበት አንዳንድ ጊዜ ለሴሚናር አንዳንድ ጊዜ ለተለያዩ ምክንያቶች እሄዳለሁኝ። የተለያየ ቦታ ሰዎች ይሄን መስራት እንፈልጋለን ሲሉ ለማስተማር ለምናምን ሲሄድ አንዳንዱ ቦታ ላይ የሚገርምህ ነገር ይሄን ያለው በቃ ይሄንን ፈርም ወሰድ ምን ትጠይቀኛለህ እኔና ታምነኝ ምናምን የሚባል ንግግር አለ የባህላችንና እንደዛ ሆኖ የተሰሩባቸው ከተሞች ስለነበሩ በዛ ምክንያት ሰዎች አንዳንድ ጊዜ ጥሩ የሆነ ነገር ፈርተው እንዲሸሹ የሚያደርግ ነገር አለ። ስለዚህ ማንኛውም ሰው ሰርቪስ ሊጠቀም እኔም ጋር ሌላው ጋር ሲሄድ ሌሎች ሰዎች ጋር ያለን ነገር ከሌኮ ጋር ሄጄ ወይም እዚህኛው ኢንሹራንስ ካምፓኒ ሄጄ ይሄን ብሏል ከዚህ የተሻለ ላገኝ ይችላል ወይ ብሎ ቢያማርጥ መጨረሻ የተጣራው መውሰድ ይችላልና እኔ ሁልጊዜ እንላቸው ይሄ ይሄንን ይመስላል ቁጥር ምንም የሚያስቸግር ነገር አይደለም። 1 ብር 10 ብር የምትሆን ከሆነ ወልዳ እዛ ጋር ሲሄድ ደግሞ 1 ብር 7 ብር የምትሆን ከሆነ 1 ብር 5 ብር የምትሆን ከሆነ ይሄንን ከ5 ብር ከ7 ብር ከ10 ብር የቱ ይሻላል የሚለውን ምርጫ መምረጥ የሚችሉበት ነው። ቁጥር ታሪክ ስላልሆነ አያስቸግርም የሚታይ ነገር ስለሆነ አስቡበትና ይሄንን ደግሞ ኤኒዌር በቃ የምትፈልጉትን አድርጉ። ጥያቄ ሲኖራችሁ የበለጠም እንኳን ካገኙ በዚህ ምክንያት የተሻለ አግኝቻለሁ ብላችሁ ብትሉኝ እኔንም ነው የምታሻሽሉኝ እኔም ወገኖችን ማገልገል ማንኛውንም የሰው ፍጥረት ማገልገል ስፈልግ ጥሩ ነገር መስጠት ሰው መሆን ነው እንጂ ለገንዘብ ብዬ ሌላ የማይሆን ነገር መስጠት ስለማልፈልግ ጥሩ ካገኛችሁ ንገሩኝ እኔም ወደዛ መሄድ እችላለሁ ምክንያቱም ላይሰንሱ እኔ የግሌ ስራ ስለሆነ የትም ቦታ ጥሩ ቃ ያለበት ቦታ መሆን ነው የምፈልገው
የተሻለ ጥቅም የሚያስገኝ ለደንበኞች ስለፈልጋለሁ
አዎ የተሻለ ጥቅም ያለበት እኔ ለማገለግላቸው ሰዎች ለነሱ በቃ እንደዘብ ቆሜ ዙሪያውን እየጠበቅኩኝ ማለፍ ነው የምፈልገው በጥሩ ነገር ውስጥ አልፈው አድገው ቤተሰቦቻቸው ሁሉ ፋይናንሻሊ ፍሪ ሆነው ማየት ነው የምፈልገው
እንደው ይሄን የገንዘቡን ጉዳይ በተመለከተ ጥሩ ነው አሉ ያነሳቸው ጥያቄዎች እኔም አንድ ላንሳና ወደ ቤተሰብ ጉዳይ እንመለስሻለን አንድ ነገር ያሳይቺ ነበር ለማዘርስ ዴይ ልጆቹ አንደኛው ልጅ የኔ ጀግና አንቺ ነሽ ዮር ማይ ሂሮ ብሎ ጻፈላትን ወደዛ ከመሄድ በፊት ግን ከቤቱ ጋር የተያዘ ቤት ለመግዛት የሚፈልጉ ሰዎች አንቺ ጋር ይመጣሉ ለምክር
አዎ
ብዙ ጊዜ እዚህ አካባቢ ከኛም ከኢትዮጵያውያን ምናየው ባልና ሚስት ቤት ሲገዙ ሁለቱም ውል ውስጥ ስማቸው የማይገባበት ጊዜ አለ አንድ ላይም በሚሆኑበት ጊዜ ደግሞ ምን ማድረግ እንዳለባቸው ይሄን የተመለከተ ምክር ምን ያልተጫለሽ ለምን በከዚህ ጋር የተያዘ ብዙ ችግር እንሰማለን
አዎ
ከመሽ ምን ትያለሽ ምን
ታውቂ አዎ
ሰዓታችን በመገባደዱ አዲሱ ላነሳቸው ጥያቄዎች መልስ አላሰማንም አድማጮች መልሶቹ ይስማሉ ወይዘሮ የትናየትም ይመልሳሉ ታዲያ ወይዘሮ የትናየትን ስናነጋግር አንቱ የሚለው እንዲቀር አንቺ እንዲባሉ በመፈለጋቸው ነው ቃለ ምልልስ ውስጥ በዛ ዘይቤ የተከታተላችሁት በቪዲዮ የተካሄደውንም ሙሉ ቃለ ምልልስ በቅርቡ በድረገጻችንና በፌስቡክ እናወጣለን ለአሁን እንግዳችን እናመሰግናለን እግዚአብሔር ይስጥልን
ሳይንስ እና ህይወት ይቀርባል። ኢትዮጵያ የፊታችን መስከረም 5 2012 ዓ.ም ምረት ኢትዮሳት 1 ብላ የሰየመቻትን የመጀመሪያ ሳተላይቷን ወደ ህዋ ታመጣለች። ሳተላይቷን የመገንባቱ ስራ እየተካሄደ መሆኑንና የፊታችን መጋቢት ውስጥ እንደሚጠናቀቅ የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ ባለፈው ዝግጅታችን ላይ ገልጸውልናል። ለመሆኑ የኢትዮጵያ የህዋ ሳይንስ ምርምርና ልማት የግል የውጭ ሀብትና ዕውቀትን ያሳትፋል? ስለሆነ ሰለሞን አባተ በሳይንስና ህይወት ዝግጅቱ ከዶክተር ሰለሞን በላይ ጋር ተነጋግሮ ያጠናቀረው ዘገባ ተከታይ ክፍል ቀጥሎ ይቀርባል።
በጣም ብዙ ሪኩዌስት አለ። ይሄኛው አንድ ፕሮጀክት ጀምር በአንድ ጊዜ ነው በአንድ ላይ ነው የምትጀምረው ይጨርሰው። በሌላ ግን አውሮፓውያን ከአሜሪካ የተለያዩ ሀገሮች ይመጣል። ኢትዮጵያን ለስፔስ ምርምር ለስፔስ በጣም አመቺ አደረች። ገና ስፔስም ህዋን አልተጠቀምንም ኢትዮጵያ ስላልተጠቀምን ብዙዎቹ አለ አንዳንዶቹ ጋራ አብረን ለመስራት አሁን ዝግጅት ላይ ነን። ከፈረንሳይ እንደዚህ አብረን ለመስራት አንዳንድ ፕሮጀክቶችን ፍላጎት ጥናት እያጠናን ነው። ስለዚህ ዋናው ነገር የኢትዮጵያ ፍላጎት ላይ እና ፍላጎት ላይ ነው መሰረት እያደረግን ያለ ነው እንጂ ብዙ ሀገሮች ፍላጎትን ያሳዩ ብዙ አሉ። በጋራ ምርምር እያካሄድ ነው፣ አዋጭነት ጥናት እያካሄድ ነው፣ የገንዘብ ማፈላለግ ስራም እየሰራን ያልናቸው ነገሮች ደግሞ አሉ እና ብዙዎቹ ሀገሮች ኢትዮጵያን አሁን አመቺ ስለሆነች በጣም የመንግስት ተቋም ሆነ የግል ተቋም እየተረባረቀ ነው።
እና ምን ያህል ክፍት ነች ኢትዮጵያ ለማሳተፍ ይህንን የግልና የውጭ ሀብት በዚህ ዘርፍ?
አሁን ፖሊሲ ስፔስ ፖሊሲ ተዘጋጅቷል፣ ይጸድቃል። ደግሞ አሁን በቅርብ ጊዜ ኢትዮጵያ መንግስት ደግሞ በለውጥ ነው በርካታ ነገሮች ለውጥ እያደረገ ስለ ፕራይቬታይዜሽን እያደረገ ስለሆነ ሬዲ ነን። የእኛን ፍላጎት ሉዓላዊነትን እንደጠበቀ ሆኖ የሲቪሊያን ስፔስ አክቲቪቲ መሳተፍ የሚገባቸው ነገሮች ሁሉ ይሳተፋል። በሌሎች ሀገሮችም ኤክስፒሪየንሱን ተወስዷል።
ከዩናይትድ ስቴትስ የጠፈርና የኤሮኖቲክስ አስተዳደር ጋር ንግግሮች ላይ እንደነበራችሁ አስታውሳለሁኝ። ምናልባት እርሶም ራስዎ የተሳተፉበት ይመስለኛል። አንድ የልዑካን ቡድን በቅርቡ መጥቶ ዳይሬክተር ጀነራሉን ሁሉ አግኝታችኋቸው የነበራችሁ ይመስለኛል። እና ምንድን ነው ያለው ከናሳና ከአውሮፓ የህዋ አስተዳደር ጋር ያላችሁ ግንኙነት? አሁን
ናሳ ጋር የመረጃ ልውውጥ ምናምን እየጀመርን ነው። ተማሪዎችም እና ሪሰርቸሮችም በበለጠ ደግሞ አሁን በቅርቡ ጊዜም የናሳ ድሮ ዳይሬክተር አስተዳደር የነበረ አሁን የስፔስ መልክተኛ ሆኗል። ስለልዩ መልክተኛ ነው መጥቶ ነበረ። በኤምባሲዎች በኩል አጠቃላይ ኮምፕሬሄንሲቭ የሆነ የጋራ አግሪመንት ለመፈረም እየተዘጋጀ ነው። እንደዚሁ አውሮፓ ህብረት ላይም ጥሩ የሆነ ግንኙነት አለ። የተለያየ ባለሙያ የሳይንቲስቶች ልውውጥ እናደርጋለን። የአንዳንድ የጋራ ወርክሾፕ እና ኮንፈረንሶችን እያዘጋጀን ነው። አጥንተን ደግሞ ለይተ ነው በተለየ ፕሮጀክት ላይ ደግሞ በጋራ ፕሮጀክት ላይ ይተር በጋራ መንሰራውን እየለየን አብረትናት እያካሄደ ነው።
ኢትዮሳት ዋን ነው የዚህች የመጀመሪያዊቱ የኢትዮጵያ ሳተላይት ስም። ዓለም አቀፍ ደረጃን የተበቀው ስም እንዳለ ሆኖ በተደራቢነት አንዳች ኢትዮጵያዊ ስም ልትሰጧት አላሰባችሁም ነበር ብያቸው ነበር ዶክተር ሰለሞንን። አስባዋል ተነጋግረውበታልም። የዚህች የመጀመሪያዊቱ ሳተላይት ሲያሜ ዓላማ አንድም ኢትዮጵያን በኢትዮጵያነቷ ኢትዮጵያውያንን በኢትዮጵያዊነታቸው አንድ አድርጋ እንድትወክል በዓለም አቀፍ ደረጃም ሰማይ ላይ ስትውል የኢትዮጵያን ስም ይዛ ለዓለም እንድትታወቅ ማድረግ ነው። ወደፊት ግን ኢትዮጵያ የራሷን ሳተላይቶች ራሷ ያመረተች ራሷ ማምጠቅ ስትጀምር ቁጥር ስፍር ካጣው የሀገሩ ካፕት ሁሉ እየዛቀች ለመሰየም እንገዷት ብትሻ ከታሪኳ ብትሻ ከቅርሶቿ ብትሻ ከተፈጥሮዋ ብትሻ ከህዝቧ ስም መሃል እያነሳች ሳተላይቷ ብቻ ትኖር። የኢትዮጵያ የስፔስ ወይም የህዋ ቀልብ ሽቅብ እንደተንጠለጠለ ብዙ አስሮች ዓመታት ቢያልፉም በተለይ ያለፉት 20 ዓመታት ግን ይህ ሰማይ ሰማይ የማለት ነገር ዝላይ በመጀመርም የታጀበ ነበር። ቅዠት ይምሰል እንጂ
የኢትዮጵያ ስፔስ ሶሳይቲ ሚባል እንደ ፈረንጆች አቆጣጠር 2004 ወይም በኢትዮጵያ አቆጣጠር 1996 ዓ.ም አጠቃላይ የኢትዮጵያን ስፔስ ማስተዋወቅ ስራ ላይ ሙያ ማህበርና ስፔስ ላይ ኢንስፓየርድ የሆኑ አፍቃሪዎችን አዘጋጅቶ የተቋቋመ መንግስታዊ ያልሆነ ሲቪክ ሶሳይቲ ነው።
እንደው የአፍቃሪያን ማህበር ማለት ነው።
አዎ፣ ያ ሶሳይቲ ደግሞ በኢትዮጵያ ውስጥ ምንድነው ኢትዮጵያ ኦብዘርቫቶሪ ምርምር ማዕከል ይባላል። ኢትዮጵያ ኦብዘርቫቶሪ ምርምር ማዕከል የሚባል በአስትሮኖሚካል በስፔስ እና በተለያዩ ስራዎች ላይ የሚሰራውን ኢንቶቶ ኦብዘርቫቶሪ ምርምር ማዕከልም የተለያዩ ዩኒቨርሲቲዎችን እና የመንግስት ተቋማትን አስተባብሮ እንዲቋቋም ያደረገ ነው ሶሳይቲ መጀመሪያ ላይ። ከዛ በኋላ ኢንቶቶ ኦብዘርቫቶሪ ምርምር ማዕከል በኢትዮጵያ ቆጠር 2005 ራሱን ችሎ ተቋቋመ። ከስፔስ ወጣ ምርምርም ይሰራል፣ የመንግስት ተቋም ነው። አሁን ግራጁዌት ፕሮግራምም ያስተምራል ከአዲስ አበባ ዩኒቨርሲቲ ጋር በመሆን እና ስለዚህ ይሄ አሁን ስፔስ ፕሮግራም በሙሉ በዚህ ኢንስቲትዩት ስር ነው። ሶሳይቲው ግን አዌርነስ ስፔስ ላይ አክቲቪቲ ይሰራል፣ ማስተማር ላይ እነዚህ ስራዎችን የሚሰራው እና ያው እንደጋገፋለን። ሙያ ማህበራዊ ሰፖርት ማድረግ ግዴታም ስለሆነ ማለት ነው ስለሚያግዝ።
ዶክተር ከላሌ አድሃና የሚመሩት ተቋም ነበር፣ አቶ ተፈራ ዋልዋም የሚመሩት ነበረ። እነዚህ ሁለቱ ተቋማት አንድ ናቸው ወይስ የተለያዩ ናቸው?
አቶ ተፈራ ለአስር አመት ያክል የኢትዮጵያ ስፔስ ሳይንስ ሶሳይቲ ቦርድ ሰብሳቢ ሆኖ ሰርተዋል። የሶሳይቲ እንጦጦም ቦርድ ሲቋቋም የተወሰነ ጊዜ ለእንጦጦም ለሶስት አመት የቦርድ ሰብሳቢ ነበሩ። አቶ ከላሊ ደግሞ ኢትዮጵያ የምታስተናግደው ህዋ ሳይንስ ለልማት የምስራቅ አፍሪካ ይባላል። ያን የምስራቅ አፍሪካ የሚያስተባብር ቢሮ በአሁኑ ሰዓት በዚህ ኢንስቲትዩት ሆኖ ሆኗል። ሳይንስና ቴክኖሎጂ ትምህርት ሚኒስቴርና አዲስ አበባ ዩኒቨርሲቲ አንድ ላይ ሆኖ ሲያስተናግድ የነበረውን የምስራቅ አፍሪካ ህዋ ሳይንስ ለልማት ዳይሬክተር ሆኖ ለሁለት አመት ተኩል ያክል ሲመሩ ነበር እና የተለያዩ ናቸው፣ ይተጋገዛሉ። ግን
ስለዚህ አሁን ይሄ የምስራቅ አፍሪካ የህዋ ሳይንስ ለልማት ተቋም በእርሶ ኢንስቲትዩት ስር ነው ያለው ማለት ነው?
በእኔ ኢንስቲትዩቱ ስር ሆኖ ግን አንድ ዳይሬክተር ተመድቦለት የምስራቅ አፍሪካ ህዋ ለልማት ጽህፈት ቤትን ያስተባብራል።
በጠፈር አስተዳደሩ በኩል ለአሜሪካ ናሳ፣ ለአውሮፓ ኤሳ፣ ለቻይና ቺንሳ፣ ለሩሲያ ሩስኮስሞስ፣ ለህንድ ኢስሮ፣ ለሌላውም እንደየሀገሩ እንዳለው ሁሉ የኢትዮጵያው መንግስታዊ ተቋም ኢስቲ ከእንግሊዝኛ መጠሪያው የተወሰደ የምህጻር ቃል ነው የቁጥጥርና የአመራሩን ስራ ያከናውናል።
ይሄ ኢንስቲትዩት አጠቃላይ በሀገሪቱ ለስፔስ ፕሮግራም እንዲመራ በአዋጅ 2009 ጥቅምት ላይ የተቋቋመ ተቋም ነው።
የዛሬ ሁለት አመት ማለት ነው?
አዎ፣ የዛሬ ሁለት አመት።
ኢትዮሳት ዋን የፊታችን ነሐሴ መጀመሪያ ላይ ወደ ማስወንጨፊያዋ ትወሰድና ከዚህ በፊት በንድፏ ወቅት ተለይቶ በታወቀላት አድራሽ ሮኬቷ ላይ ልትተኮስ ሁለት ቀን ሲቀራት ትገጠማለች። ኢትዮጵያ በመንግስታቱ ድርጅት ስር ያለው ህዋ ለሰላም ኮሚቴ ሙሉ አባል መካሪና ወሳኝም ነች። አባላቱ ሃያላኑን መንግስታት ጨምሮ 76 ሲሆኑ ከአፍሪካ እንግዲህ ኢትዮጵያ ስትደባለቅ 6 መሆናቸው ነው። የኢትዮጵያ የጠፈር መርሃ ግብር እንደ ሌሎች ሀገሮች ከላይ ወይም ከመንግስት የወረደ ሳይሆን ከታች የተነሳ በበጎ ፈቃደኞችና በባለሙያዎች የተጸነሰ የተጠነሰሰና የበሰለ ነው ያሉኝ የኢስቲው መሪ ዶክተር ሰለሞን ብዙ ሀገሮች የኢትዮጵያን አካሄድ ቢከተሉ እየተመከረ እንደሆነም አጫውተውኛል። እንዲያውም ኢትዮጵያ የአህጉሯን የጠፈር መርሃ ግብሮች እንድታስተባብርም ተጠይቃለች ብለውኛል። የተባበሩት መንግስታት ድርጅት በመጪዎቹ 11 እና 12 ዓመታት ውስጥ አሳካቸዋለሁ ብሎ ከያዛቸው 17 የዘላቂ ልማት ግቦች 11ዱ ቀጥተኛ የሆነ የህዋ ምርምርና ልማት ጣልቃ ገብነትን የሚሹ፣ ቀሪዎቹ 6ቱ በተዘዋዋሪ የሚጠቀሙ መሆናቸውንም የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኢስቲ ዋና ዳይሬክተር ዶክተር ሰለሞን በላይ ነግረውኛል።
በነገራችን ላይ አድማጮች ኢትዮሳት 1 የምትሸከመው ሮኬት ስትመጥቅ ክንዋኔውን በቀጥታ ስርጭት እንደሚያሳዩ የኢስቲው ዳይሬክተር ዶክተር ሰለሞን በላይ ገልጸውልናል። እስከዚያ ዝግጅቱን በየደረጃው እየተከታተልን እናቀርባለን። አድማጮች ደህና ደሩ። ትግርኛ ስርጭት ይቀጥላል።